Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ነሐሴ 2 ቀን 2008 ዓ.ም ዝግጅታችን ተጀመረ። ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አዲሱ አበበ ነን።
በሰሞኑ የአማራ ክልልና የኦሮሚያ ሁኔታዎች ላይ ዘገባዎች አሉን።
ህብረተሰባችን እጁን ወደ ላይ አንስቶ እያጣመረ ሰላማዊ ነን እያለ ባዶ እጁ መሆኑን እያዩ እየገፈተሩ መሳሪያ ቀማ ወይም መሳሪያ ይዞ ወጣ የሚባል ነገር ጨርሶ ያልተሰማ ነው።
አቶ ጥሩነህ ገምታ የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴና ቃል አቀባይ ናቸው።
መንግስት ጉዳዩን ሰፊ ትዕግስት አድርጎ ቆይቷል። እነዚህ ሆቴሎችና ባንክ አካባቢ ድንጋይ በመወርወር አንዳንዱም አካባቢ የሀገሪቱን ሰንደቅ ዓላማ ዝቅ በማድረግና በማውረድ ያልተገባ ሰንደቅ ዓላማ፣ ሕገ መንግስቱን የተጻረረ ሰንደቅ ዓላማ መስቀልም ሲጀመር እነዚህ ሁሉ በትዕግስት እየታለፉ ነበር።
የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጉዳዮች ቢሮ ዳይሬክተር አቶ ንጉሱ ጥላሁን ናቸው። እኚህኛው በአብይ ርዕስ ይመለሳሉ። ሁለቱም ለተጨማሪ ዜና አዲሱ አበበ አርዕስተ ዜናው።
ቀደም ሲል ከተናገርነው የተለየ አይደለም። ባለፈው ቅዳሜና እሁድ ብቻ ኢትዮጵያ ውስጥ እስከ 30 የሚሆኑ ሰዎች ተገድለዋል። በተያያዘ ደግሞ ቅዳሜ ዕለት ነቀምቴ በተደረገ ተቃውሞ ሰልፍ ከአስር ሰዎች በላይ መሞታቸውን የከተማው ነዋሪዎች ተናግረዋል። ሌላ አንድ የደቡብ ሱዳን የኪነት ቡድን በቃኝ ሰለቸኝ በሚል ርዕስ አዲስ ዜማ አወጣ። እነዚህ ዋና ዋና ዜና ናቸው ለዛሬ።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ባለፈው ቅዳሜና እሁድ ኢትዮጵያ ውስጥ በመንግሥት ተቃዋሚዎችና በፖሊሶች መካከል በተካሄደ ግጭት ከ24 ሰዎች በላይ መገደላቸውን ባለሥልጣናትና የተቃዋሚ ፓርቲዎች አስታወቁ። ሁለት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ባለሥልጣናት እንዳስታወቁት ኦሮሚያ ውስጥ ባለፈው ቅዳሜና እሁድ ብቻ ከ30 ሰዎች በላይ ተገድለዋል። የፓርቲው ምክትል ፕሬዚዳንት አቶ ሙላቱ ገመቹ ለቪኦኤ አፍሪካ ቀንድ በሰጡት ቃል ሰዎቹ የተገደሉት በ12 የተለያዩ መንደሮችና ከተሞች ውስጥ ነው። ባህር ዳር ውስጥ የተቃዋሚ ፓርቲው ሰማያዊ ፓርቲ ለትላንት እሁድ የጠራው የተቃውሞ ሰልፍ ራሱ ፓርቲው ከአቅም በላይ ባለው ምክንያት ቅዳሜ ለታ መሰረዙን ቢያስታውቅም የባህር ዳር ሕዝብ ግን በራሱ ተነሳሽነት ሰልፉን በትናንት ዕለት አካሂዷል። በዚህም ከኦሮሚያ ተቃዋሚዎች ጋር ያለውን አንድነትና የትግል አጋርነት ገልጦ ያቀረቡት ጥያቄም ተገቢው ምላሽ ሊሰጠው ይገባል ብሏል። ስለ ባህር ዳሩ ትዕይንተ ሕዝብ የአይን ምስክሮች ለቪኦኤ እንደገለጡት የደህንነት ኃይሎች ሕዝቡ ላይ ተኩስ ከፍተዋል። መንግሥት አገሪቱን የመጠበቅና ሕግን የማስከበር ኃላፊነት አለው ያሉት የአማራ ክልላዊ መንግሥት ቃል አቀባይ አቶ ንጉሡ ጥላሁን የተገደሉት ሰዎች 7 ናቸው ብለዋል። በአዲስ አበባ መስቀል አደባባይም ባለፈው ቅዳሜ ተቃውሞዎች እንደነበሩ፣ ፖሊሶች ግን ሕዝቡን ለመበተን አስለቃሽ ጋዝ ተጠቅመዋል፣ በዱላም ተደባድበዋል። የኢትዮጵያ መንግሥት ይህን ሕጋዊ ያልሆነና ያልተፈቀደ ተቃውሞ ሰልፍ የቀሰቀሱት የውስጥና የውጭ ኃይሎች ናቸው ብሏል። የመንግሥት ኮሚኒኬሽንስ ቢሮ ያወጣው መግለጫ አንዳንዶቹ ተቃዋሚዎች ፈንጂና ጦር መሳሪያ ይዘው ነበር ሲል ይከሳል። የተቃዋሚ መሪዎች ግን ሰልፈኛው ሰላማዊ መሆኑን በመግለጥ ክሱን ያስተባብላሉ። ባለፈው አርብ የኢትዮጵያ መንግሥት የተለያዩ ማኅበራዊ ሚዲያዎችን ዘግቶ ነበር። ያኔ ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ ሕዝቡ ጠሪው ባልታወቀ ሰልፍ ላይ ከመካፈል እንዲቆጠብ፣ መንግሥትም ሰላምንና ጸጥታን ለማስከበር የሕዝብንም ሕይወት ለመጠበቅ እርምጃ ለመውሰድ እንደሚገደድ ማስጠንቀቃቸው አይዘነጋም። የቅዳሜና የእሁዱ የኢትዮጵያ ተቃውሞ ቀደም ሲል የተካሄደው የኦሮሚያ ተቃውሞ ቅጥያ ነው። ያም አንዳንድ የኦሮሚያን አካባቢዎች ወደ አዲስ አበባ ለማካለል የተደረገው ሙከራ የቀሰቀሰው መሆኑ አይዘነጋም። ኦሮሚያ በጎሳ ከተደራጁ 9 የኢትዮጵያ ክልሎች አንዱ ሲሆን አዲስ አበባንና የደቡቡን ክፍል ያካልላል። ባለፈው ቅዳሜ አዲስ አበባ ውስጥ የተሰለፉ ተቃዋሚዎች የራስ አስተዳደር ይከበርልን፣ የመሬት ዝርፊያ ይቁም፣ ሕዝብን መግደል አቁሙ የሚሉ መፈክሮችን ይዘው እንደነበር ታውቋል። የተቃዋሚ መሪዎች ለኢትዮጵያ መንግሥት ባስተላለፉት ማስጠንቀቂያ በሰላማዊ ህዝብ ላይ አሁን እየተወሰደ ያለው የኃይል እርምጃ አገሪቱን ከመበታተን በቀር የሚፈይደው ነገር እንደሌለ ጠቁመዋል። የኦሮሞ ፌዴራሊስት ኮንግረስ ቃል አቀባይ አቶ ጥሩነህ ገምታ ለቪኦኤ እንደተናገሩት የኢትዮጵያ መንግስት ከሶማሊያ፣ ከየመንና ከሶሪያ ልምድ ሊማር ይገባዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ ለአስተያየት አልተገኙም። በተያያዘ ዜና ባለፈው ቅዳሜ በነቀምቴ በተደረገ ሰላማዊ ሰልፍ ላይ ከአስር በላይ የሚሆኑ ሰዎች በመንግስት ኃይል በተተኮሰ ጥይት መገደላቸውን የከተማው ነዋሪዎች ለቪኦኤ ገልጠዋል። ነዋሪዎቹ እንደሚሉት ሰላማዊ ሰልፈኞቹ ፍጹም ሰላም በሰፈነበትና የሀገር ሽማግሌዎችንም አስቀድመው የተሰለፉ ሲሆን የመንግስት ኃይል ግን ሽማግሌዎቹን ረግጦ በማለፍ ጥቃት አድርሶባቸዋል። ነዋሪዎቹ የተጠቀሱትን የሞቱ ሰዎች ቁጥር ለማረጋገጥ ወደ ነቀምቴ ሆስፒታል ደውለን የሆስፒታሉ የሕክምና ዲሬክተር ዶክተር ነጋሽ አበራ ከአስር ሰዎች በላይ እንደሞቱ፣ ከነዚህ ከሞቱት መካከል ደግሞ ገሚሱ ሆስፒታል እንደደረሱ እንደሞቱ ተናግረዋል።
ከኢትዮጵያ ውጪ አንድ የደቡብ ሱዳን የኪነት ቡድን ጦርነት ባደቀቃት አገራቸው ውስጥ ሰላም ይሰፍን ዘንድ ጥሪ የሚያደርግ አዲስ ነጠላ ዜማ አውጥቷል። በአረብ ቋንቋ አናታባን በሚል ርዕስ የወጣው ዜማ ትርጉሙ ደከመኝ ወይም ታከተኝ ማለት እንደሆነም ታውቋል። ራሳቸውን የአናታባን ሙቭመንት ማለትም የደከመኝ ንቅናቄ ብለው የሰየሙት እነዚህ አርቲስቶች አሁን የጀመሩት ዘመቻ በደቡብ ሱዳን ሁከቱ እንዲቆም ጥሪ የሚያደርግ ብቸኛው እንቅስቃሴ መሆኑ ተገልጿል። ከዚህ ጦርነት ማንም ተጠቃሚ አይሆንም ያለው አርቲስት ድምፃዊና የሰላም ታጋይ መናሴ ማቲያንግ የእኛ ጩኸት የሁሉም ደቡብ ሱዳናዊ ጩኸት ነው፣ ይህ ጦርነት ደግሞ እኛኑ መልሶ ይበላናል ብሎ ደክሞናል፣ ሰልችቶናልና ይብቃ ሲል ጥሪ አቅርቧል። ማቲያንግ እንደሚለው ይህ የአናታባን ወይም የደከመኝ ንቅናቄ ያካተተው ሙዚቀኞችን ብቻ አይደለም፣ ሰዓሊዎችን፣ ገጣሚዎችን፣ ተዋናዮችን እና የመብቶች ተሟጋቾችንም ጭምር ነው። ባለፈው ሳምንት ነው በኬንያዋ ኤልሜታይንታ ሐይቅ ተሰባስበው አዲሱን ዜማ አናታባንን ታከተኝን ያወጡት።
የዚምባብዌው ፕሬዚዳንት ሮበርት ሙጋቤ በአገሪቱ አንድነት ሊኖርና ወደ ግጭት ያመራል ያሉት በመንግስት ላይ የሚደረግ ተቃውሞ እንዲቆም ጥሪ አድርገዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ሴባስቲያን ሞፉ ከዚምባብዌ መዲና ሐራሬ የላከውን ዘገባ አዳነች ፍሳዬ ታቀርባለች።
የ92 ዓመት ዕድሜ መሪ የሆኑት ሙጋቤ ዛሬ ይህን ጥሪ ያቀረቡት የዚምባብዌ የነጻነት ትግል አርበኞችን ለማሰብ ሐራሬ በሚገኘው ብሔራዊ ቤተ ክርስቲያን በተደረገው ስነ ስርዓት ላይ ነው።
በዚምባብዌ ሕዝብ መካከል ሰላምና አንድነት እንዲሰፍን ጥሪ አደርጋለሁ። መተባበር አለብን። አንድነት ከሌለ መሻሻል እንደማይኖር፣ ክፍፍል፣ ውጊያና ሁከት እንደሚከተል መገንዘብ ያስፈልጋል። ተቃውሞን የመሳሰሉት ነገሮች የማይጠቅሙትን ብዙውን ጊዜ ወደ ግጭት ስለሚያመሩ ነው።
ዚምባብዌ እንደ አውሮፓ አቆጣጠር በ1980 ዓ.ም ነጻነቷን እንድታገኝ ያደረገው የነጻነት ትግል አርበኞች የፕሬዝደንት ሙጋቤ የድጋፍ መሠረት ሆነው ቆይቷል። ይሁንና ዛኑ ፒኤፍ የተባለው የሀገሪቱ ገዢ ፓርቲ አራት አንጋፋ አርበኞች ፕሬዚደንት ሙጋቤን አምባገነን በማለታቸው በቅርቡ ከገዢው ፓርቲ አባልነት ተባረሩ። ለ36 ዓመታት ያህል ስልጣን ላይ የቆዩት ሙጋቤ በአሁኑ ወቅት ተቃውሞ እየገጠማቸው ነው። የማያባራው የሀገሪቱ የኢኮኖሚ ችግር፣ የድርቅ ሁኔታና የገንዘብ እጥረት ታክሎበት ተባብሷል። የመንግሥት ሠራተኞች በከባድ የገንዘብ እጥረት ምክንያት ደሞዛቸውን ለማግኘት አልቻሉም። መንግሥት ከውጭ በሚገቡ ዕቃዎች ላይ እገዳ በመጣሉ በያዝነው ሳምንት ተጨማሪ ተቃውሞዎች ይካሄዳሉ ተብሎ ይጠበቃል። ፕሬዚደንት ሙጋቤ እገዳው እንደማይነሳ ዛሬ ተናግረዋል። የእገዳው ዓላማ ደቡብ አፍሪካ ውስጥ ከሚመረቱ ዕቃዎች ጋር ለመወዳደር እየታገሉ ያሉትን የዚምባብዌ ኢንዱስትሪዎችን ጥቅም ለመጠበቅ እንደሆነ ገልጸዋል።
ቀይ መስቀል የተሻለ ኑሮና ሕይወት ፍለጋ ሜዲቴራንያን ባህርን አቋርጠው ወደ አውሮፓ ሲያመሩ የጠፉ ፍልሰተኞችን የምትፈልግ የመጀመሪያዊቱን አሳሽ መርከብ ዛሬ ሰኞ አሰማራ። ሪስፖንደር የምትባለው መርከብ አሰሳውን የምታካሂደው በሰሜን አፍሪካና በጣሊያን መካከል ያለውንና በዚህ ዓመት ብቻ ወደ 3100 ፍልሰተኞች ጠፍተውባታል ወይም በውሃ ተበልተውበታል ተብሎ የሚታመንበትን አካባቢ መሆኑም ታውቋል። ይህ ማለት ከአውሮፓውያኑ የዘመን አቆጣጠር ካለፈው ጥር አንስቶ ያሉት 8 ወራት መሆናቸው ነው። በዓለም አቀፉ ቀይ መስቀልና ቀይ ጨረቃ ፌዴሬሽን የሚመራው የጣሊያኑ ቀይ መስቀል ማህበር የባህር ዳርቻ ፍልሰተኞች ድጋፍ ሰጪ ከሚባለው አካል ጋር በመተባበር እንደሚሰራ ታውቋል። እጅግ በጣም ብዙ ህጻናት፣ ሴቶችና ወንዶች ናቸው ወደ አውሮፓ ሲያቋርጡ ሜዲተራኒያን ውስጥ ሰጥመው የጠፉት በማለት የተናገሩት የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ፌዴሬሽን ዋና ጸሐፊ ኤልያ አሳይ ይህ የአሁኑ አሰሳ ሕይወት አድንና የሰዎችን ስቃይም የሚገታ ይሆናል ብለዋል። ሪስፖንደር በየወሩ ቢያንስ 1100 ሕይወት ታድናለች ተብሎ ይታሰባል።
በመጨረሻም በሪዮ ኦሎምፒክ ዛሬ ለሜዳሊያ ከቀረቡ የስፖርት ውድድሮች አይነቶች አንዱ ጂምናስቲክ፣ ውሃ ዋና፣ ሻምላ፣ በሴቶቹ ለመጀመሪያ ጊዜ በኦሎምፒክ የቀረበው ራግቢ፣ ጁዶ እና ሌሎች ይገኙባቸዋል። ሀጂብ ለብሳ በኦሎምፒክ ለመወዳደር የመጀመሪያዋ የሆነችው የዩናይትድ ስቴትስ አትሌት ኢብቲሃጅ ሙሐመድ ዛሬ በሻመላ ውድድር ትሳትፋለች። በሁለተኛው ዙር ግን በመረታቷ ከውድድሩ ወጥታለች። ኢብቲሃጅ ሙሐመድ በሻመላ ውድድር በአሜሪካ ደረጃ ሁለተኛ ስትሆን በዓለም 12ኛ ነች። አድማጮች፣ ወደ ኋላ የሚቀርበው የስፖርት ፕሮግራም የሪዮን ኦሎምፒክ በስፋት ይዘግብበታል። ዜናውም በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 2 2008 ዓመተ ምህረት ምሽት ፕሮግራም ነው።
እስከ ምሽቱ አራት ሰዓት አብራችሁን ቆዩ አድማጮች። አሁን የዕለቱ አበይት የዓለምና የዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋገራለን። ቀዳሚው የዕለቱ አብይ ርዕስ ነው።
በባህር ዳር ከተማ ዛሬም ውጥረት እንደነገሰና በአንዳንድ የከተማይቱ ክፍሎች አሰሳና የተኩስ ልውውጥ እንዳለ የሰማያዊ ፓርቲ ምክትል ሊቀመንበርና የአካባቢው ነዋሪዎች ለቪኦኤ ገልጸዋል። የተገደሉት ቁጥር ወደ 35 ከፍ ማለቱም ይነገራል። በመንግሥት በኩል ይህ ቁጥር 7 ብቻ እንደሆነ ተገልጿል። መለስካቸው አማሃ ተጨማሪ አለው።
የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ በባህር ዳር ካሉ አባሎቻቸው ደረሰን ባሉት መረጃ መሠረት በከተማዋ ትናንት የተፈጠረው ግጭት የተወው ውጥረት ዛሬም እንደቀጠለ ነው ይላሉ። በተለይ በከተማዋ ሰሜን ምስራቅ ክፍል በተለምዶ አጠራሩ አባይ ማዶ ተብሎ በሚጠራው የከተማዋ ክፍል ተጨማሪ ሕይወት ያጠፋ ግጭት እንደነበረም አቶ ነገሰ ተናግረዋል።
ባህር ዳር ትናንቱ ውጥረት ዛሬም በከፍተኛ ደረጃ ቀጥሏል። በተለይ ቀበሌ 14 ቀበሌ 13 አባይ ማዶ የሚባለው ይሄ ህዳር 11 ቀበሌ 11 እንዲሁም እዛ ዙሪያውን ዘልዘልማ የሚባለው ጋር የተለያዩ ተኩስ ልውውጦች አሉ። ቤት ለቤት አሰሳዎችም አሉ፣ ግጭቶችም አሉ። ከትናንቱ የሞቱ ሰዎች ቁጥርም ከሰላሳ በላይ እንዳለፈ የተለያዩ መረጃዎች አሉ።
ትናንትና ሲባል እንደነበረው በባህር ዳር በፈለገ ህይወት ሆስፒታል የቆሰሉ ሰዎች ብዙ እንደነበሩ ነበር የሚሰማው። ቁጥራቸው ምን ያህል ነው?
ትናንትና ቆሰሉ ተብሎ መረጃ የደረሰን 60 ሰዎች ነበሩ። ሁለት በከፍተኛ የቆሰሉ 60 ደግሞ ይቆሰሉ። አሁን ከተለያዩ መረጃዎች 31 ሰው ድረስ ሞቷል ተብሏል። አራት ሰዎች ደግሞ ምንነታቸው አልታወቀም። በአጠቃላይ 35 ሰው እንደሞተ እንደተገደለ መረጃ አለ።
ሌላ ስማቸውን ሊገልጹ ያልፈለጉ የአካባቢው ነዋሪው ደግሞ ስለ ባህር ዳር የዛሬ ውሎ የሚከተለውን ብለዋል።
አሁንም ቢሆን ነገሩ አልተረጋጋም። ጠዋት ጀምሮ እስከ በዛሬ ለንት እንኳን ዛሬ ሁለት ሰዎች ሞተዋል። እንዲሁም ሰው ምንም አይነት እንቅስቃሴ የለውም። በመከላከያ እየተዞረ ነው። ጸጥታ መከላከያ ብቻ ነው ተቆጣጥረታለን። ምንም አይነት እንቅስቃሴ ባጃጅም ሆነ መኪና አይንቀሳቀስም። የራሳቸው የመከላከያ መኪኖች ብቻ ናቸው። እንዲሁም በተጨማሪ ምንም አይነት ማህበራዊ አገልግሎት የሚሰጥ እንትን የለም። ሆቴሎች ተዘግተዋል። ታክሲም የለም፣ ባንኮች የለም፣ ኔትወርክም ኮኔክሽን የለም። ምንም አይነት እንቅስቃሴ በጠቅላላ እንትን ባህር ዳር ላይ ብዙ እንቅስቃሴ አይታይም። መከላከያ ሰራዊት ብቻ ነው እየተንቀሳቀሰ ያለው።
ሞቱ ያሏቸው ሰዎች የት አካባቢ ነው የሞቱት? በምን ምክንያት ነው የሞቱት? ወታደር ነው ተኩሶባቸው? እንዴት ነው?
ዛሬ ከአባይ ማዶ አባይ ተሻግረህ አባይ ድልድይ ተሻግረህ አባይ ማዶ የሚባለው ሰፈር እዛ አካባቢ ወደ ባህር ዳር እንገባለን፣ አይ አትገቡም በማለት ነው መከላከያ ነው የገደላቸው የሚል ኢንፎርሜሽን ያለን። ህዝብ መሀል ነው የነበሩት፣ ከህዝብ መሀል ነው ተነጥለው የተመቱት። መከላከያ በተኮሰው ጥይት ነው ህይወታቸው ያለፈ።
ከባህር ዳር ወደ ጎንደር በሚወስደው አውራ ጎዳና ላይ ያለውን ጸጥታና በጎንደር ከተማ የሚታየውንም ሁኔታ እኒው ምንጭ የገለጹት በሚከተለው መንገድ ነው።
አሁን በከተማው እየተወራ ያለው ኦልሬዲ እስከ ዘንዘሊማ እስከ ማክሰኝት አካባቢ ጸጥታው ደህና እንዳልሆነ ነው። ኦልሬዲ በመከላከያ ሚኒስቴር በተዘዘ መሰረት መከላከያ ነው ሙሉ ለሙሉ ተቆጣጥሮ ያለ። ልዩ ኃይልም አልፎ አልፎ ይታያሉ፣ ግን አብዛኞቹ መከላከያ ሰራዊት ናቸው እየዞሩ የሚገኙት እንጂ ምንም አይነት እንቅስቃሴ የለም እዛ አካባቢ እንኳን።
ጎንደርም እስቲ ስለ ጎንደር አካባቢ የደረሱት የሚያውቁት መረጃ አለ?
ስለ ጎንደርም እንዲሁ የተለየ አይደለም። በአር በተፈጠረው ብጥብጥ ሰበብ በማድረግ ስናው ዛሬ እንኳን ሙሉ ለሙሉ ባንኮች አገልግሎት አልሰጡም። ቴሌም ምንም አይነት አገልግሎት አልሰጠም። እንዲሁም ትልቅ ሆቴሎች ኔትወርክም ኮኔክሽን እስካሁን አልተለቀቀም። ሰሜን ጎንደር ዙሪያ አካባቢም ሌሎች ግጭቶችን ስላሉ ሰው በተረጋጋ ባይባልም ትንሽ እንቅስቃሴዎች አሉ። አሁን ጎንደር ላይ ገና የሆነ የንግድ እንቅስቃሴ ምናምን ሰው መንቀሳቀስ ጀምሯል።
በባህር ዳር ከተማ ትናንት በጸጥታ ኃይሎችና በተቃውሞ ሰልፈኞች መካከል በተፈጠረው ግጭት ሳቢያ የተገደሉ ሰዎች ቁጥር የከተማው አስተዳደር ከንቲባ እንዳሉት 7 ብቻ ነው። ከዚህ በተረፈ የየትኛውም የመንግስት አካል በግጭቱ ስለቆሰሉ ሰዎች የሰጠው ይፋዊ ቁጥር የለም። ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የተለያዩ የመንግስት ባለስልጣናት እነዚህ በተለያዩ የሀገሪቱ ክፍሎች የሚካሄዱ የተቃውሞ ሰልፎች ባለቤት የሌላቸው በማኅበራዊ ድረገጾች የተነሳሱ እንደሆኑ፣ ከዚያም ሲያልፍ በውጭ በሚገኙ ጸረ ኢትዮጵያ ኃይሎች የሚገፉ እንደሆኑ ይገልጿቸዋል። መንግስት እነዚህን ህገወጥ ሰልፎች ናቸው ያላቸውን ድርጊቶች ህግ በማስከበር ግዴታው እንደሚያስቆማቸው በተለያዩ መግለጫዎች አውስተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። የመንግስት የኃይል እርምጃ በዚሁ የሚቀጥል ከሆነ አገሪቱ ወደ ከፋ ሁኔታ ልትገባ እንደምትችል ተቃዋሚዎች አስጠንቅቀዋል። መንግስት ኃላፊነቱን ሊገነዘብና የማስተካከያ እርምጃም ሊወስድ ይገባል ያሉት የኦሮሞ ፌዴራሊስት ኮንግረስ የሥራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ናቸው። ተመሳሳይ ሐሳብ ያንጸባረቁት የመኢአድ ምክትል ፕሬዚዳንት ሙሉጌታ አበበ በባህር ዳር የሞቱት ሰዎች ቁጥር በከፍተኛ ሁኔታ መጨመሩን ይገልጣሉ። እስክንድር ፍሬው።
ባለፉት 2 ቀናት በኦሮሚያና በአማራ ክልሎች የተካሄዱት ሰልፎችና የተገደሉ ዜጎች ጉዳይ መንግስትና ተቃዋሚዎችን በሁለት ጎራ ከፍሏል። ሰልፎቹ የህዝብ ብሶት ፈንቅሎ የወጣባቸው እንደሆኑ የገለጹት የኦሮሞ ፌዴራሊስት ኮንግረስ የሥራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ናቸው።
አንደኛ፣ ቀደም ሲል በተለያዩ ጊዜያት የተቃዋሚ የፖለቲካ ፓርቲዎች በተለይም ደግሞ መድረክ የኦሮሞ ፌዴራላዊ ኮንግረስ የተሰባሰበበት መድረክና የኦሮሞ ፌዴራላዊ ኮንግረስ ራሱ በተደጋጋሚ በተለያየ ጊዜ ሰላማዊ ሰልፍ ለማድረግ ህዝባዊ ስብሰባ ለማድረግ መንግስት እንዲተባበረን ከመንግስት ጋር ውይይት እንዲያደርግ ህዝብ ጥያቄዎቹን እንዲያቀርብ ጠይቀን ጨርሶ አልተፈቀደም። የሚመከር ነገርም አልሆነም። እንደውም በወደ መጨረሻ አካባቢ የምናነጋግራቸው ወይም የሚያነጋግሩን ሰዎች መልስ የሚሰጡን ሰዎች ተገቢ ያልሆነ የማስፈራሪያ እርምጃ ሁሉ እየሰጡን የሚሄዱበት ነበረ። ነገር ግን አሁን የህዝብ ብሶት ከአቅም በላይ ሆኖ ገንፍሎ በመውጣቱ ህዝብ እንደ ጎርፍ ነው ሊወጣ የቻለው።
የኢትዮጵያ መንግስት አቋም ከዚህ የተለየ ነው። ሰሞኑን መግለጫ ያወጣው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ይህንኑን ያንጸባረቀው በማህበራዊ ሚዲያ የሚመራ የነውጥ ኃይል ሲልም ነው መግለጫው የሰልፉን ተሳታፊዎች የገለጸው። ሰልፈኞቹ በንጹሃን ዜጎችና በጸጥታ ኃይሎች ላይ የሞት አደጋ ማድረሳቸውን፣ ንብረትም ማውደማቸውን አመልክቷል። የአሸባሪ ቡድን ባንዲራዎች፣ የጦር መሳሪያዎች፣ ስለቶችና የእጅ ቦምቦችን በቁጥጥር ስር ከዋሉ የሰልፉ ተሳታፊዎች ጋር መያዛቸውን አስታውቋል። በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ እነዚህን መረጃዎች አይቀበልም። አቶ ጥሩነህ ገምታ ይህንኑን የሚያብራሩት
መንግስት ይህንን ሰላማዊ የህዝብ ጥያቄን በሰላማዊ መንገድና በህጋዊ መንገድ ማስተናገድ ነበረበት እንጂ በህዝብ ላይ መተኮስ አልነበረበትም። በአጠቃላይ መሳሪያ ይዞ ይወጣ የለም። አባሎቻችን ሪፖርት ያደርጉልናል። ማን ነው መሳሪያ ይዞ ይወጣው? ለምሳሌ አንዳንድ ቦታዎች ላይ ከወታደሮች መሳሪያ ቀሙ ተብሎ ይነገራል። ህብረተሰባችን እጁን ወደ ላይ አንስቶ እያጣመረ ሰላማዊ ነን እያለ ባዶ እጁ መሆኑን እያዩ እየገፈተሩ መሳሪያ ቀማ ወይም መሳሪያ ይዞ ወጣ የሚባል ነገር ጨርሶ ያልተሰማ ነው።
እስካሁን ባለው መረጃ በእነዚህ ሰልፎች የሞቱት ሰዎች ቁጥር ወደ 70 እንደሚጠጋ የኦፌኮ እምነት ነው። ለዚህ ምክንያቱም መንግስት የወሰደው የኃይል እርምጃ መሆኑን አቶ ጥሩነህ አብራራሉ። መንግስት በኃይል እርምጃው የሚገፋበት ከሆነም አገሪቱ ወደ ከፋ ሁኔታ ልትገባ እንደምትችል ያስጠነቅቃሉ።
መንግስት ይሄንን ረጋ ብሎ ሊያስብበት ይገባል። በሌሎች አካባቢ ላይ የተደረጉ ወይም የተፈጸሙ ነገሮችን ማስተዋል ይኖርበታል። እንደ መጣቀሻ ሊያገለግሉ የሚችሉት የሩዋንዳን ጉዳይ መገንዘብ ይቻላል። ዛሬ ሶማሊያ መንግስት አልባ ሆና መኖሯን መንግስት ሊረዳው ይገባል። በየመን ውስጥ ያለውን ሁኔታ መንግስት ሊረዳው እንደ መጣቀሻ ሊመለከተው ይገባል። ሶሪያ ውስጥ እየተከሰተ ያለውን፣ ኢራቅ ውስጥ እየተከሰተ ያለውን መንግስት ሊረዳው ይገባል። የመንግስት እርምጃ በዚህ አይነት ሁኔታ የሚቀጥል ከሆነ በእነዚህ አሁን በጠቀስኳቸው ሀገሮች ውስጥ የተከሰቱ ነገሮች ኢትዮጵያ ውስጥ አይከሰቱም ብሎ መደምደም በጣም አስቸጋሪ ይሆናል። ስለዚህ ይህንን መንግስት ረጋ ብሎ ማሰብ ይኖርበታል።
በአማራ ክልል ርዕሰ ከተማ ባህር ዳር የተካሄደውን ሰልፍ በተመለከተ የፓርቲያቸውን አቋም የገለጹት የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዝዳንት ተመሳሳይ ሐሳብ አንጸባርቀዋል። ምክትል ፕሬዝዳንቱ ሙልጌታ አበበ ለቪኦኤ ሲናገሩ መንግስት ለህዝቡ ጥያቄ ሰላማዊ ምላሽ መስጠት እንዳለበት አሳስበዋል።
በህዝቡ ላይ የኃይል እርምጃ ከመውሰድ በአስቸኳይ እንዲያቆምና ወደ ሰላማዊ መንገድ መጥቶ የህዝቡ ጥያቄ በሰላማዊ መንገድ እንዲያስረዳ የመያድ ሁልጊዜ ጽኑ አቋሙ ነው። ይህንን ሊፈጥር የቻለው ከዚህ በፊት በተደጋጋሚ የመልካም አስተዳደር እጦት፣ የዜጎች ሰብአዊ መብት ረገጣ፣ ሌሎቹም የፖለቲካ ምህዳሩ መጥበብ ጭምር ይህ ነገር ሊፈጥር እንደሚችል በተደጋጋሚ ስናሳውቅ ቆይተናል። እነዚህ የፈጠሩት ችግሮች ናቸው። ኦሮሚያም የሚጠይቀው አማራ ክልል የማንነት ጥያቄም እያንዳንዱ በጠረጴዛ ዙሪያ ቁጭ ብሎ መፍትሄ ይፈለግለት ይገባል። ህዝቡን አክብረው ሊያነጋግሩት ይገባል። ጥያቄውን ሊመልሱለት ይገባል።
ትናንት በባህር ዳር ከተማ በተካሄደው ሰልፍ የሞቱት ሰዎች ቁጥር በከፍተኛ ሁኔታ መጨመሩንም አቶ ሙልጌታ አበበ ይናገራሉ።
አሁን ባለው መረጃ የሞቱት በእጥፍ ጨምሮ 48 ሰዎች ደርሰዋል የሚል መረጃ ነው የሰጡኝ እዛ ያሉ አባላት እንደገለጹት። ይህንን መረጃ ነው የሰጡኝ። በተመሳሳይ ዛሬም ቀጥሎ እንደዋለና ቀበሌ 17 እና ቀበሌ 3 ቀበሌ 4 አካባቢ ችግሮች እንዳሉ ነው ያስረዱኝ።
መንግስት በበኩሉ የሞቱት ሰዎች ቁጥር 7 መሆኑን ነው በትናንትናው ዕለት የገለጸው። ሁለቱንም ቁጥሮች ከሶስተኛ ወገን ማረጋገጥ አልተቻለም። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ትናንት ለቪኦኤ ሲናገሩ ተጠያቂዎቹ መላውን ሰላማዊ ሰልፈኛ የማይወክሉ አካላት ናቸው ብለዋል።
የመንግስት ጉዳዩን ሰፊ ትግስት አድርጎ ቆይቷል። እነዚህ ሆቴሎችና ባንክ አካባቢ ድንጋይ በመወርወር አንዳንዱም አካባቢ የሀገሪቱን ሰንደቅ ዓላማ ዝቅ በማድረግና በማውረድ ያልተገባ ሰንደቅ ዓላማ፣ ህገ መንግስቱን የተጻረረ ሰንደቅ ዓላማ መስቀልም ሲጀመር እነዚህ ሁሉ በትግስት እየታለፉ ነበር። መጨረሻ ላይ ጥቃት የሚሰነዝሩ አካላት ያው እርምጃ ወደ መውሰድ ሲገቡ እነዚህ አካላት ሁከት ኃይሎች ናቸው። የመላ ጥያቄ የሚያቀርበውንም ሰላማዊ ሰልፍ ውስጥ የተሳተፈውን ሰው በሙሉ አይገልጹም። ከዛ ባሻገር ግን የሁከት ኃይሎች ከውጭም ከውስጥም ጉዳዩን በባለቤትነት ይዘው የህዝቡን ሰላማዊ ህይወት የማመሰቃቀልና የመንግስታዊና የግል ተቋማትንም የማውደም የጸጥታ ኃይሉንም በትጥቅ ጭምር የመተናኮል እንቅስቃሴ ውስጥ እየተገባ በመሆኑ ጉዳዩ በመንግስት በኩል ህግ የማስከበር ስራ እና ሁከትን የማስቆም ስራ በቁርጠኝነት መስራት እንዳለበት እና የሰላማዊ ዜጎችን ህይወት እና ንብረት መታደግ እንዳለበት ወስዶ ይሄንን አጠናክሮ እየቀጠለ ነው።
በተያያዘ ዜናም ሰሜን ጎንደር አልፋ ወረዳ ሻውራ ከተማ ትናንት በተካሄደ ሰልፍ ሁለት ሰዎች መገደላቸውን የአካባቢው ነዋሪዎች ለቪኦኤ ገልጸዋል። የክልሉም ሆነ የፌዴራሉ መንግስት በዚህ ጉዳይ ላይ እስካሁን እየሰጡት አስተያየት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁኝ እስክንድር። በሌላ በኩል ደግሞ በአዲስ አበባ የአቃቂ ቃሊቲ ክፍለ ከተማ የደህንነት ቢሮ ኃላፊ ኮማንደር ብራኑ አለባቸው ደግሞ ማምሻውን ለአፋን ኦሮሞ ዝግጅት ክፍላችን ባልደረባ ለናሞ ዳንዲ ተከታዩን ብለውታል።
ያው ሪፖርተሩን ገና እየፈለግን ነው፣ እኛም እየተሰበሰብን ነው፣ ግን እስካሁን ድረስ ብዙ የደረሰ ነገር የለም። በዛ ጊዜ ችግር እንዳለ ያውጣውቃል፣ ግን ዞሮ ዞሮ እኔ ብዙ እንትን የለኝም መረጃ። ብዙም ገና እየሰበሰብን ነው። ድብደባ የት እንደሆነ ሲቪሎች ተደባደበ ሆን ይህ ሚሊተሪ ተደባደበሆን ብዙ ማቆ ነገር ብዙ መረጃ የለኝም። እስካሁን ድረስ መረጃ እየሰበሰብን ያለ ነው። ክፍለ ሀገር ነው ያለሁት። ያው ሰሞኑ ወደዛ ይመለሳሉ። በዛ ጊዜ ያው እኔ ነግሮት እችላለሁ።
እናመሰግናለን እንግዳችንን። አድማጮች፣ በኢትዮጵያ የተካሄዱትን የተቃውሞ ትዕይንተ ህዝብ እንቅስቃሴ በሚመለከት እያቀረብን ያለነውን ሪፖርት በቀጣዩ የአምነስቲ ዘገባ እናጠቃልላለን። ለዛሬው የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል በሳምንቱ መጨረሻ በኦሮሚያ ከ67 በላይ በአማራ ክልል ከ37 በላይ ሰዎች መገደላቸውን ከምንጮቼ አረጋግጫለሁ ብሏል። በዛሬው ዕለት ነው ይህን ያለው። ሄኖክ ሰማግዜር ያቀርባል።
ቅዳሜና እሁድ በኦሮሚያ ክልል በተካሄዱ የተቃውሞ ሰልፎች ፖሊስ በተቃዋሚዎች ላይ በከፈተው የሩምታ ተኩስ እስካሁን 67 ሰዎች መሞታቸውንና በመቶዎች የሚቆጠሩ መቁሰላቸውን ከታማኝ ምንጮች ያገኘሁት ነው በማለት ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል አስታውቋል።
ቢያንስ 67 ሰዎች መገደላቸውን ከምንጮች አረጋግጠናል።
ሚሼል ካጋሪ በአምነስቲ የምስራቅ አፍሪካ የመካከለኛውና የታላቁ ሐይቅ አካባቢ የመብት ይዞታዎች ገምጋሚ ቡድን ምክትል ኃላፊ ናቸው። በኦሮሚያ የተካሄዱት ሰልፎች ምን አይነት መልክ እንደነበራቸው ሲያስረዱ
ሰልፎቹ ሰላማዊ መሆናቸውን ማረጋገጥ ችለናል። የጸጥታ ኃይሎች የወሰዷቸው እርምጃዎች ከመጠን ያለፉና ጭካኔ የተመላባቸው ናቸው።
በተለያዩ የኦሮሚያ ክልል ከተሞችና መንደሮች ለወራት የዘለቁ ሰልፎችን እየተከታተለ መረጃ እንደሚያሰባስብ የገለጸው ዓለም አቀፉ የመብት ተሟጋች ቡድን አምነስቲ ከምንጮቹ አረጋገጥኩ እንደሚለው ከሆነ በመቶዎች የሚቆጠሩ ሰዎች በጸረ ሽብር ሕጉ ተከሰው በቁጥጥር ስር ውለዋል። በሳምንቱ መጨረሻ በኦሮሚያ ለሰልፍ የወጡ ሰዎች ያስተጋቧቸውን መልእክቶችና የሰልፉን ሁኔታ አስመልክቶ ሚሼል ካጋሪ እንዲህ ብለዋል።
በርካታ ቁጥር ያላቸው ሰዎች በሰላማዊ ሰልፎቹ የመንግስት ለውጥ እንዲኖር ጠይቀዋል። ፖሊስ የወሰደው እርምጃ ከመጠን ያለፈ ነው። ወደ ሰልፈኞቹ ጥይት ተኩሰዋል።
በኦሮሚያና አማራ ክልል በሺዎች የሚቆጠሩ ሰዎች ባካሄዱት የተቃውሞ ሰልፍ በሀገሪቱ ያለው የፖለቲካ ስርዓት ይቀየር፣ ፍትህና ህግ ይከበር የሚል ጥሪ አቅርበዋል ይላል የአምነስቲ ዘገባ። ህገወጥ ግድያ የተፈጸመበትና የከፋ ደም መፋሰስ የታየበት በማለት አምነስቲ የገለጸው በባህር ዳር ከተማ የተካሄደ የተቃውሞ ሰልፍ 30 ሰዎች መገደላቸውንም አስታውቋል። በተመሳሳይ ሁኔታ በአማራ ክልል በጎንደር ከተማ ቅዳሜ ዕለት በትንሹ 7 ሰዎች መገደላቸውን ከምንጮች አረጋግጫለሁ ብሏል።
እስከ ተረዳነው ድረስ ሰልፎቹ ሰላማዊ ነበሩ። የመተሰብሰብ መብታቸውን ተጠቅመው ያደረጓቸው ሰልፎች ናቸው። የጸጥታ ኃይሎች በሰልፈኞቹ ላይ ተኩስ በመክፈት ከመጠን ያለፈ ኃይል ተጠቅመዋል።
በአዲስ አበባ በነበረው ተቃውሞ የሰው ሕይወት ስለመጥፋቱ ምንም የደረሰው ዘገባ እንደሌለ አምነስቲ ገልጾ፣ ነገር ግን ከተሰራጩት ቪዲዮና ፎቶግራፎች ለማየት እንደተቻለው በአዲስ አበባ በሚገኘው መስቀል አደባባይ ለተቃውሞ የወጡትን ሰልፈኞች ፖሊስ በቆመጥ ሲደበድብ ያሳያል። በኦሮሚያ ክልል ሰላማዊ ሰልፉ ለወራት የዘለቀ ሲሆን በአጠቃላይ በክልሉ በተለያዩ ከተሞች ሰልፎች ሲካሄዱ መሰንበታቸው ይታወሳል። በአማራ ክልል የሚታየው ደግሞ ከወልቃይት ሕዝብ የአማራ ማንነት ጥያቄ ጋር የተያያዘ ሲሆን ለሁለት አስርት ዓመታት በላይ ወልቃይት በትግራይ ክልል መቆየቷን የሚቃወም ቡድን ደጋፊዎች ለሰልፍ አደባባይ ሲወጡ ታይተዋል። በኦሮሚያና በአማራ ክልል በመቶዎች የሚቆጠሩ ሰዎች በፖሊስ ጣቢያ፣ በመከላከያ ማሰልጠኛ ጣቢያ ጨምሮ ወዳልታወቁ ማሰሪያ ቦታዎች ተወስደው ታስረዋል። ሚሼል ካጋሪ አክለው እስረኞቹ ወዳልታወቁ እና መሰረታዊ ነገር ወዳልተሟላባቸው እስር ቤቶች መወሰዳቸው ለከፋ የሰብአዊ መብት ጥሰትና የስቃይ አያያዝ ያጋልጣቸዋል የሚል ስጋት እንዳላቸው ተናግረዋል።
ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አበይ ርዕስ ነበር። የትንታኔው መጽሔት ደግሞ ይቀጥላል።
በኢትዮጵያ ወቅታዊ ሁኔታ፣ በህብረት አስፈላጊነትና በወደፊቱ ህዝባዊ የትግል አቅጣጫ ላይ ዋሽንግተን ዲሲ ውስጥ ህዝባዊ ውይይት ተደርጎ ነበር። የኦሮሞ ህዝብ ኮንግረስ ሊቀመንበርና የመድረክ የውጭ ግንኙነት ኃላፊ ዶክተር መረራ ጉዲናና የሰማያዊው ፓርቲ ሊቀመንበር አቶ ይልቃል ጌትነት ተሳትፈውበታል። ውይይቱን የተከታተለችው ጽዮን ግርማ አጠር ያለ ዘገባ አላት።
ይህንን ውይይት ለመከታተል በአዳራሹ የተገኙ ተሳታፊዎች ቁጥር በርከት ያለ ነበር። ውይይቱን በንግግር የጀመሩት ዶክተር መረራ ጉዲና በኢትዮጵያ ፖለቲካ ውስጥ እርሳቸው የሚመሩትን የፖለቲካ ፓርቲ ጨምሮ ከምርጫ 97 ጀምሮ ያለውን የፖለቲካ ተሳትፎና ታሪካዊ ሂደት ለመዳሰስ ሞክረዋል። አሁን ባለው ሁኔታም የመከፋፈል ፖለቲካውን ዘግቶ ወደፊት ለመራመድ አስቸጋሪ ሁኔታ ውስጥ እንደሚገኙ ተናግረዋል።
ይህንን የቡድን ፖለቲካው ተዘግቶ የመከፋፈል ፖለቲካ ተዘግቶ ወደፊት ለመሄድ እያስቸገረ ዛሬን ተነጋግረን በየንበት ይህን በቁርጠኝነት አንድ ነገር ውስጥ ካልገባን በጣም ያስቸግራል። ቢያንስ ቢያንስ ህዝቡ አንድ እርምጃ ወደፊት ይለዋል። አንድ እርምጃ ወደፊት በ የሄደው ደግሞ ዝም ብሎ ሳይሆን በደም የሄደው ማለት ጎንደር ህዝብና የኦሮሞ ህዝብ የወሰደው በዛ አቅጣጫ የፖለቲካ ድርጅቶቻችንም በዛ አቅጣጫ ያለፉት 50 ዓመታት የተጓዝንበት መንገድ ምን ውጤት አምጥቶ ምን ደረጃ ደረስን የሚለውን አስበውበት አንድ እርምጃ እንዲወስዱ በቁርጠኝነት ደግሞ አንድ እርምጃ ውስጥ ካልወስዱ በስተቀር ምናልባት ላለፉት ለሚቀጥለው 40 ዓመታትም ከዚህም አዙሪት መውጣት እንደማንችል ማወቁ እጅግ በጣም ይጠቅማል እና ህዝቡ ቢያንስ በደግሞ አንድ እርምጃ ወስዷል። በዛ አቅጣጫ ምናልባት ሁላችንም ነዛ የሚያወጣ መንገድ ሊሆን ይችላል። ያ መንገድ
ዶክተር መረራ በአጠቃላይ በኢትዮጵያ የፖለቲካ ሁኔታ ሰፋ ያለ ማብራሪያ የሰጡ ሲሆን በደጋፊዎች በኩልም መደገፉንና በአመራር ውስጥ ጣልቃ መግባትን ለያይቶ መመልከት ቢቻል ጥሩ ነው ሲሉ መክረዋል። በሁለተኛነት ንግግር ያደረጉት አቶ ይልቃል ጌትነት ተባብሮ የመስራትን አስፈላጊነት እንደሚያምኑበት ገልጸው አሁን ባለው የፖለቲካ ሁኔታ ለመተባበር እጅግ በርካታ የሆኑ ችግሮች ከፊት እንዳሉ ጠቅሰዋል። የኢትዮጵያን ወቅታዊ የፖለቲካ ሁኔታ በተመለከተም ከፍተኛ የሆነ የመከፋፈል ችግር ያለው በምሁራን መካከል እንጂ በህዝቡ መካከል ባለመሆኑ የኢትዮጵያ ህዝብ በብሔርና በጎሳ ግጭት ውስጥ ገብቶ እርስ በርስ ይጫረሳል የሚል ስጋት እንደሌላቸው ተናግረዋል።
እኔ በኢትዮጵያ ህዝብ አንድነት ላይ ይፈርሳል የሚባለው እኔ አያሰጋኝም እና የኢትዮጵያ ህዝብ የውስጥ ስነ ልቦናውና አስተሳሰቡ ብዙ አይነት ቋንቋ አለ፣ ብዙ አይነት ሃይማኖት አለ፣ ብዙ አይነት ባህል አለ፣ የተለያየ ህብረተሰብ ክፍል አለ። በስነ ልቦና ደረጃ ግን የተሳሰረና አንድ አይነት ነው። ለዛም እኮ ነው 25 ዓመት በአዋጅ ጥላቻና ልዩነት ተሰብኮ የማይፈርስ እንደዚህ ነው። እንዴት መኖር ይቻላል? አሁን እኮ ስልጣን ተይዞ ገንዘብ ተይዞ ጠመንጃ ተይዞ ይሄ ነው የሚነገረው። ኦሮሞ አማራው መጣና አማራው ኦሮሞ መጣን ተብሎ በመንግስትነት በዚህ ኖርበት።
አቅራቢዎቹ ከመድረኩ ለተነሱት ጥያቄዎችም ማብራሪያ ሰጥተዋል። አድማጮች የዚህን ውይይት ሙሉ ዝግጅት ሮብ ምሽት በሚኖረን ዲሞክራሲ በተግባር ዝግጅታችን ላይ ይዘን እንቀርባለን።
ለአሜሪካ ድምፅ ራዲዮ ጣቢያ በተለይ ደግሞ ለአፍሪካ ዲቪዥን እና ለአፍሪካ ቀንድ አገልግሎት ባልደረቦች የሐዘን ቀናት ናቸው እነዚህ። ራዲዮ ጣቢያውን ላለፉት 34 ዓመታት ያገለገለው አሸናፊ አበጀ ትናንት አረፈ። አሸናፊ አበጀ የዚህ የአማርኛ አገልግሎት ቆርቋሪና መስራች ከነበሩት 6 ባለሙያዎች አንዱ ነበር። አሸናፊ የአሜሪካ ድምፅን በአማርኛና በእንግሊዝኛው አገልግሎቶች በህመም ምክንያት በጡረታ ከተገለለባቸው ያለፉት ጥቂት ወራት አገልግሏል። አሸናፊ በስንብቱ ወቅት ለእናንተ ለአድማጮች መልእክት ሲያስተላልፍ ከተናገረው ቀንጨብ አድርጌ ላሰማችሁ።
መቼም ዞር ብዬ ስመለከት
የጀርናሊዝም ወይም የጋዜጠኝነት ሙያ የጀመርኩት በአማርኛው ክፍል በቮይስ ኦፍ አሜሪካ የአማርኛው ክፍል ውስጥ ነበር እና እንዳልከው የአማርኛውን ፕሮግራም ከቆረቆሩት ሰዎች መሀል አንደኛው እኔ ነበርኩ እና በጊዜው ያስተላለፍናቸው ፕሮግራሞች የነበረን ስሜት ለኢትዮጵያም ለሀገራችንም ያለን ፍቅር እሱን በማንጸባረቅ ይመስለኛል ኢትዮጵያውያን በብዛት ይጽፉልን ነበር እና ወደ እንግሊዘኛውም ሲዘዋወር በተቻለ መጠን ኢትዮጵያን የሚመለከቱ ጉዳዮች ሲኖሩ ፕሮግራም ለማዘጋጀት በየጊዜው እጥር ነበር እና አክባሪያችሁ የቀድሞ የአማርኛ ክፍል ፕሮግራም አዘጋጅ አሸናፊ ያበጀ።
ብዙዎቹ ባልደረቦቹ አሽ እያልን ነው የምንጠራው። አብረውት ሥራ ከጀመሩ ይህንን የአማርኛ አገልግሎትም አብረውት ቆርቆረው ላለፉት 34 ዓመታት አብረውት ከሰሩትና በቅርብ ከሚያውቁት ባልደረቦቹ አንዷ አዳነች ፍሳሐይ ነች።
አሸናፊ ያበጀ እንግዲህ እንደ አውሮፓ አቆጣጠር በ1982 ዓመተ ምህረት ከረሞር ላይ የአማርኛ አገልግሎት ሲጀመር አብረን የጀመርነው እንግዲህ የመጀመሪያ ሰራተኞች የነበርነው ንጉሴ መንገሻ ማለት ነው፣ ታምሩ፣ አሸናፊ፣ ይሄይስ፣ ነፍሱን ይማርና ዮሐንስና እኔ ነበር። አለቃችን ብራያን መክሎር ይባላል። እሱ ኢትዮጵያ ውስጥ በፒስ ኮርነት ወይም በሰላም ጓድነት ያገለገለ ነው። ስለ ኢትዮጵያ በደንብ ያውቃል። እና እሱ ነበር አለቃችን። አብረን ነበር ስራውን የጀመርነው። ንጉሴና ታምሩ የረጅም ጊዜ ጋዜጠኞች ነበሩ። ኢትዮጵያም ሰርተዋል፣ ዶቼ ቬለም ሰርተዋል። እኛ ግን አራታችን ማለት አሸናፊ፣ እኔ፣ ዮሐንስና ይሄይስ እዚህ ነው የጀመርነው የጋዜጠኝነት ስራን። በእርግጥ እኔ ሙያዬ ጋዜጠኝነት ነው፣ ጋዜጠኝነት ነው የተማርኩት። ግን ስራውን የጀመርነው እዚህ አንድ ላይ ነን እና አሸናፊ እንግዲህ የጋዜጠኝነት የታሪክ ጀርባ አልነበረውም። ግን ትምህርቱም ሌላ ነው የነበረው። ግን ቶሎ ሁሉንም ነገር ቶሎ ነው የተገነዘበውና በተግባርም ላይ ያዋለው የጋዜጠኝነትን ሙያ ማለቴ ነው። እና በጣም ታታሪ ሰራተኛ ነበር፣ ቀልደኛ፣ ተጫዋች። መጀመሪያ ላይ እንደተቀጠርን በጣም ጥሩ ግንኙነት ነበረን፣ ጥሩ ስራ የሚሰራ ነበረ። አለቃችንም ጥሩ ሰው ስለነበረ ያስተባብረን ነበር፣ ተባብረን እንሰራ ነበር እንግዲህ። እና ጥሩ መልካም ግንኙነት ነው የነበረን ለማለት ይቻላል።
አሸናፊ ለስለስ ያለ አነጋገር ያለው እና ብዙም የማይቸኩል የማይጣደፍ ሰው ነበረ፣ እኔም ሳውቀው ማለት ነው። እና ከዚህ ከጋዜጠኝነት ሙያ ጋር አንቺ ስታስተያዩ ስታገናዝቢው ምን ያህል ውጤት አስመዝግቧል ብለሽ ታስቢያለሽ አብራችሁ በሰራችሁበት ጊዜ?
አሸናፊ ረጋ ያለ ሰው ነው እንዳልኩ። እንግዲህ ብዙም አልቆየም፣ ቶሎ ነው የሄደው ወደ እንግሊዝኛ ክፍል። እኛ ጋር በነበረበት ጊዜ ረጋ ብሎ ነው ነገሮችን የሚያየው። አብሮም እንግዲህ ታታሪነትም አብሮ የተላበሰ አለ እና በዛ መልክ ነበር የሚሰራው። ጥሩ ሰራተኛ፣ ጥሩ ታታሪ ሰራተኛ ነበር።
የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ በላቸው ከአሸናፊ አበጀ ጋር ለብዙ ዓመታት አብራ ሰርታለች።
አሸናፊን በጣም በቅርብ አውቀዋለሁ። ለአንድ 15 ዓመት በቅርበት አብረን ሰርተናል። አብረን ፕሮግራም አስተናግደናል፣ ዜና ሰርተናል። ከዛም በላይ ደግሞ ቀድመው ይሄንን የአማርኛ ፕሮግራምን ከዛሬ 34 ዓመት በፊት ከጀመሩት መካከል አንዱ ነበር አሸናፊ እና እኔ አንድ አመት ተኩል ሁለት አመት እንዲዘግየት ብዬ ነው የመጣሁት። እጄን ይዞ በጣም ብዙ ነገር ያስተማረኝ ወንድሜ ነው፣ የስራ ባልደረባዬ ነው። በጣም የምወደውና የማከብረው ሰው ነው አሸናፊ። በጣም ታታሪ፣ ትጉ ሰራተኛ፣ ጥንቁቅ፣ በጣም በቃ የተደራጀ። እያንዳንዷ እቃ፣ እያንዳንዷ ጽሁፍ፣ እያንዳንዷ ፋይል የት እንዳለች 10 አመት እንኳ ብትቆይ የሚያውቅ እና ደግሞ በጣም ጥርት አድርጎ እውቀት ያለው ብዙ የእውቀት ምንጭ ያለው ለብዙ ነገር ቀናትን በተለይ ሳይንስ ነክ ነገር ትምርቱ ሳይንስ ነው። አሸናፊ ኬሚስት ነበረ። ኬሚስትሪ ነው ያጠናው። ነገር ግን ጋዜጠኛም ሲሆን ደግሞ ከማንም የበለጠ ጥንቁቅ እና እውነትን ፈላጊና ጠንካራ ሰራተኛ ነበረ። እንደዛ ነው ማስታውሰው። አሸናፊ
አሸናፊ አድማጮቻችን የሚወዱትና የሚያከብሩትም ጋዜጠኛ ነበረ ትላለች ትዝታ ብላቸው። እርሱም ለአድማጮች የሚጨነቅ
እንግዲህ አሸናፊ ምንድን ነው የኢትዮጵያ ሕዝብ ዜና ትክክለኛ ዜና ስለ ራሱም ቢሆን የጠማው ሕዝብ መሆኑን ያቅ ነበረ እና ከየትም ገብቶ ነበረ ዜና የሚያመጣው። ሙያው በሚፈቅደው መሰረት ደግሞ ዜናው እውነት መሆኑን የሚያረጋግጥ ሌሎች ደግሞ ድምጻቸው በዛ ዜና ውስጥ መግባት ያለበት ሰዎች በሙሉ መካተት እንዳለበት የሚያቅና የሚያስተላልፍ ነበር። አድማጮች ያስተውሱ ይሆናል የአድማጮች መድረክ የተባለ በጣም ዝነኛ ደርግ ከመውደቁ በፊት የነበረ ፕሮግራም ያስተናግድ ነበር። ይሄም ምንድነው ከአድማጮች አገር ውስጥ ስላሉ ሁኔታዎች በደብዳቤ ያኔ ስልክም ብርቅ ነበረ እና በደብዳቤ የሚደርሱንን እሱ ኤዲት ያደረገ ያሰባሰበ ያስተናግድ ነበርና በጣም ተወዳጅ ፕሮግራም ነበር የሚያስተላልፈው እና በዛ ላይ ደግሞ የምሁራንን ሐሳብ የተለያዩ ነገሮች አክሎ ያቀርብ ነበር።
የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ አሸናፊ አበጀን ላለፉት 34 ዓመታት ያውቀዋል። ንጉሴ መንገሻ ከአማርኛው አገልግሎት መስራቾች አንዱ ነው።
በመጀመሪያ እንዳልከው ትክክል ሰለሞን፣ የዛሬው ቀን ለኛ በጣም በጣም የከበደ የሐዘን ቀን ነው። እርግጥ ነው ከታመመ ቆይቷል። ከአንድ ዓመት በላይ በህመም ሲሰቃይ ነበረ። ሕክምና እርዳታ እያገኘ ነው እስካሁን የቆየው። ግን ደግሞ አሸናፊ በጣም ታጋይ ስለነበረ ያን ሁሉ ተቋቁሞ ራሱን እንደጠበቀ ባህሪው ሳይቀየር ተክለ ሰውነቱ ሳይቀየር ነው ያረፈው እና እግዚአብሔር ነፍሱን ይማር ነው የምለው። ለቤተሰቦቹም እንዲሁም እዚህ ለምንሰራ በሙሉ ጽናቱን ይስጠን ነው የምለው። አሸናፊ እንዲህ በቀላሉ የሚረሳ ሰው አይደለም። በብዙ ሚሊዮን የሚቆጠሩ ኢትዮጵያውያኖች ያውቁታል። እንዳልከው ስድስት ሰዎች ነበር በ1982 እንደ አውሮፓ ዘመን አቆጣጠር መስከረም ወር ላይ አማርኛ ፕሮግራም ስንጀምር ከስድስት ሰዎች አንዱ እሱ ነበር። እውነቱን ልንገር፣ አሸናፊ እዚህ ሲገባ የጋዜጠኝነት ትምህርቱም ልምዱም አልነበረውም። እንዲያውም በኬሚስትሪ ባችለር ዲግሪ ይዞ ነው የመጣው እና መጀመሪያ እኔ ሲኒየር ኤዲተር ሆኜ ነበር የተቀጠርኩት። ሲገርመኝ ይሄ ኬሚስት በብሮድካስት ዓለም ውስጥ ጋዜጠኛ ዓለም ውስጥ ሙያ ውስጥ ምን ሊሰራ ነው የሚል ነበር ጥያቄ። ግን ደግሞ የወሰዳቸውን ፈተና ውጤቶች ሳይ የሚገርም አይነት የስነ ጽሁፍ ችሎታ አየሁኝ። በጣም ጥሩ የሳለ ብዕር አለው። የተባም ልሳን ነበረው ፕሮግራሙና ያና ይመስለኛል ተመርኩዞ በፈተና ጥሩ ውጤት አግኝቶ ነው የመጣው እና በእውነትም ስንጀምርም ብዙ ጊዜ አልፈጀበትም። በጥቂት ወራት ውስጥ ልክ እንደማንንም ጎበዝ ጋዜጠኛ በአጻጸፉም በለው በፍጥነቱም በለው በድምፁም በለው ከሁሉ እኩል ሊወዳደር የሚችል ጋዜጠኛ ሆነ። ፕሮግራሙን የጀመርነው 30 ደቂቃ በቀን ነበር። በስድስት ወር ውስጥ ወደ አንድ ሰዓት እንዲራዘም ሰፊ የሆነ የአድማጮች ጥያቄ መጣ። ወቅቱ እንደምታውቀው ያን ጊዜ የጨለማ ጊዜ ነበር። ደርግ የሚቆጣጠርበት ጊዜ ነበር። ደርግ የፖለቲካውን ህይወት፣ የኢኮኖሚውን ህይወት፣ የህብረተሰቡን ህይወት ከዛም ደግሞ ሚዲያውን ቀይዶ የያዘበት ጊዜ ነበር እና እዛ ጨለማ ውስጥ ብርሃን ለመስጠት የተጀመረ ፕሮግራም ነበር እና አሸናፊ ትልቅ ሚና ነበረው። በነገር ላይ ያ ፕሮግራም በሁለት ዓመት ባልሞላ ጊዜ ውስጥ በየሳምንቱ ሪሰርች ተደርጎ ምርመራ ተደርጎ ምርምር ተደርጎ የደረሰን ውጤት ነው። በየሳምንቱ ወደ 8 ሚሊዮን ህዝብ ያደምጠው ነበር ያን ፕሮግራም። አሸናፊ ለዛ ትልቅ አስተዋጽኦ ነበረው። አሸናፊ የማረሳበት ሌላ ትልቁ ጠባዩ በጣም ኃይለኛ የሚያቀድ ሰው ነው። ፕላን ያደርጋል። ጊዜውን መጠቀም ያውቁበታል። ደከመኝን አያውቅም። ሁልጊዜ አንድ ስራ ከሰጠኸው እሺ፣ ስራ ተቆሎ ጠረጴዛው ላይ ይህን እንደጨረስኩ መጣበታለሁ ብሎ ነው የሚቀበር። ከሁላችን ቀድሞ ቢሮ ይገባል። ከሁላችን ዘይቶ ነው የሚወጣው። እንዲህ ስራውን ደግሞ ከቤተሰቡና ከልጆቹ ከሚወዳቸው ወንድሞቹና እህቶቹ ቀጥሎ ስራውን የሚወድ ይመስለኛል እኔ። በዛ መልክ ሲሰራ የቆየ ነው። ከዛ ከአማርኛ ወደ እንግሊዝኛ ተዛወረ። በነገር ላይ ደግሞ የብሩም መስላት የልሳኑም መስላት በሁለቱም ቋንቋ ነው፣ በእንግሊዝኛም በአማርኛ ነው። እንግሊዝኛ ገብተው ምንም አልፈጀበትም። የእንግሊዝኛ ሪፖርተር ሆኖ የገባው፣ ከዛ ቀጥሎ ኤዲተር ሆነ፣ ከዛ ቀጥሎ ማኔጂንግ ኤዲተር ዋና አዘጋጅ ነበር። ከዛ የእንግሊዝኛው ፕሮግራም ወደ 19 አገሮች የሚሰራጭ እንግሊዝኛ ፕሮግራም ኃላፊው ነበር፣ ቺፍ ነበር። የተወሰነ ጊዜ ሰርቶ ነው በኋላ ግን ሪዛይን አድርጎ እንደገና ማኔጂንግ ኤዲተር ይሆናል። የዚያን ያህል ትልቅ አስተዋጽኦ አድርጎ ያለፈ ቅርሱን ትቶ የሄደ ታላቅ ሰው ነው። አሸናፊ በጣም ግዙፍ ሰው ነው እና እኔ ደግሞ እንደ ጋዜጠኛ ሙያዬ አብሮኝ የሰራ ነው። እኔ በዚህ ሙያዬ በየርከኑ አድጌያለሁ እና ለዛ እድገቴ አንድ ትልቁ አስተዋጽኦ የአሸናፊ ስራ ነው። እሱን አይነት ሰዎች ስለመራሁ ነው እዚህ የደረስኩት የምለው። ዛሬ በአንድ ትልቅ ባለውለታዬ ተለየኝ ብዬ ነው የማስበው። የቤተሰብ ሰው ከጎኔ እንዲሄደ ነው የምቆጥረው እና ሀዘኔ በጣም ከባድ ነው።
ንጉሴ መንገሻ አሸናፊን ጀግና ብሎ የሚጠራባቸው ሌሎችም ቁም ነገሮችን አጫውቶኛል። ዌብሳይታችን ላይ ታገኙታላችሁ። ወደፊት በማቀርባቸው ዝግጅቶችም ይዤላችሁ መለሳለሁ። የአሸናፊ አበጀ ቤተሰብ፣ ዘመድ ወዳጆች፣ የአሜሪካ ድምፅ ባልደረቦችን ሁሉ እግዚአብሔር ያጥናችሁ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም
የኬሚስቱ አሸናፊ በፈጣን ሁኔታ ጋዜጠኛ መሆን ሁሉንም ባልደረቦቹን ዘወትር ያስደንቃል። የአሸናፊ አበጀን ዘርዘር ያለ የሕይወት ታሪክ የሌሎች ባልደረቦቹንም ሐሳብና ሲያዘጋጃቸው ከነበሩ ዝግጅቶች ለአብነት እያነሳን በሌላ ሰፋ ያለ ዝግጅት እናስታውሳለን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሸናፊ አበጀን ድምፅ ነው በየርዕሰ አንቀጻችን መግቢያና መውጫ ላይ ስትሰሙ የነበሩት። በእኛ ርዕሰ አንቀጽ ሳይሆን በአሜሪካ ድምፅ አቋም መግለጫ ርዕሰ አንቀጽ ላይ። አዲሱ፣ ለመሆኑ አንተ ከአሸናፊ ጋር በአማርኛው ክፍል ውስጥ አብረ ሰርተሃል? ምን ያህል ስታውቀዋለህ?
አሸናፊን በጣም ነው የማውቀው። በቤተሰብ ደረጃ ሁሉ እንተዋወቃለን። አብሬ ግን ለመስራት አልታደልኩም። ልክ እኔ የዛሬ 27 ዓመት ወዲህ አመልክቼ ስመጣ እንደገባሁ እሱ ወደ እንግሊዝኛ ክፍል ተዛውሯል። አሸናፊ ሰሎሞንነት ዝታ እንደገለጡልህ የሳይንስ ተማሪ ነው። ኬሚስትሪ ነው፣ ኬሚስትሪ ነው ያጠናው። ስሜቱ ፍላጎቱ ስለነበረው ግን ይመስለኛል ቪኦኤ የአማርኛው አገልግሎት ሲከፈት ከተቀጠሩት የመጀመሪያዎቹ አንዱ ሆኗል። ልምድ ካላቸው ከነ ንጉሴ መንገሻ ከነ ስራፌል ጋራ መሳተፉ ለእሱ ጉብዝና አስተዋጽኦ ያደረገ ይመስለኛል። እና እኔ ካመለከትኩ በኋላ ቪኦኤ ለመቀጠር አንድ ቀን ወደ ስቱዲዮ ብቅ ብዬ ስቲ ሊያቸው አልኩና ስመጣ፣ ቀኑ እሁድ ነበር። እሱና ንጉሴ መንገሻ ነበሩ ስቱዲዮ። እና ሲያነብ በጣም ገረመኝ። ከዚህ ቀደም የሬዲዮ ልምድ እንዳንዳንዶቻችን የለውም፣ ግን በጣም በተቀላጠፈ ሁኔታ ዜና ሲሰራ ሰምቼ ሲወጣ በጣም ጎበዝ ነህ፣ ከዚህ ቀደም አልሰማሁም በደንብ በጣም ጎበዝ ነህ ስለው ወደ ንጉሴ እያመለከተ ከእንደነዚህ አይነት ሰዎች ጋር ሰርተህ እንዴት ጎበዝ አትሆንም አለኝ። በጣም ነው የገረመኝ። እና ለባልደረቦቹም ያለውን ክብርና ክሬዲት ወይም ምስጋና ሳያጎድል የእሱንም ጉብዝና በጣም አቅለታለሁ። እና ደስ አሸናፊ በጣም የምናጣው ሲለየን የሚያሳዝንን ጓደኛችን ነው። እኔ በቅርብ በጣም አውቀዋለሁ እንዳልኩ ከቤተሰብ ጭምር። አብሬ ግን ስቱዲዮ ቁጭ ብዬ አለመስራቴ ይቆጨኛል።
እንግዲህ በአሸናፊ መለየት ሁላችንም ነን ያዘን ነው። ባለትዳርና የሁለት ልጆች አባት ነበር አሸናፊ። Thank you.
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት አብረን ቆያለን። መልካም ምሽት። አሁን ሰሎሞን ክፍሌ እያዘጋጀ የሚቀርበው ስፖርት ፕሮግራም ይቀጥላል።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። የሪዮ ኦሊምፒክ ዛሬ 6ኛ ቀኑን ይዟል። ዩናይትድ ስቴትስ የሜዳሊያ ሰንጠረዡን እየመራች ነው። በእግር ኳስ ከ17 ዓመት በታች የኢትዮጵያ ብሔራዊ እግር ኳስ ቡድን የግብጽ አቻውን አሸንፎ ተመለሰ። ሁለቱ ቀዳሚ ዜናዎቻችን ናቸው። ሌሎችም አሉን። አብራችሁን ቆዩ። የመክፈቻው ስነ ስርዓት ከቀደምቱ ሁሉ በአቀራረቡ ተወዳዳሪ የለውም የተባለለት የሪዮ ኦሎምፒክ ዛሬ 6ኛ ቀኑን ይዟል። ለ19 ቀናት በሚቆየው የኦሎምፒክ ውድድር ከ20 በላይ የስፖርት አይነቶች ቀርበዋል። አትሌቲክስ፣ እግር ኳስ፣ የቅርጫትና የመረብ ኳስ፣ የመስክና ጠረጴዛ ቴኒስ፣ የውሃ ላይ ስፖርት ውድድሮች፣ ሻምላና የተኩስ እንዲሁም የመሳሰሉት ይገኙበታል። በእግር ኳስ እስካሁን በሴቶችና ወንዶች የተለያዩ ሀገሮች ተጋጥመዋል። ባለፈው ረቡዕ በሴቶቹ ስዊድን ከደቡብ አፍሪካ፣ ካናዳ ከአውስትሬሊያ፣ ብራዚል ከቻይና፣ ዚምባብዌ ከጀርመን፣ ዩናይትድ ስቴትስ ከኒውዚላንድ፣ ፈረንሳይ ከኮሎምቢያ የየምድባቸውን የመጀመሪያ ዙር ግጥሚያ አድርገዋል። በወንዶቹም ሐሙስ ዕለት ኢራቅ ከዴንማርክ፣ ሆንዱራስ ከአልጄሪያ፣ ብራዚል ከደቡብ አፍሪካ፣ ፖርቱጋል ከአርጀንቲና፣ ስዊድን ከኮሎምቢያ፣ ፊጂ ከኮሪያ ሪፑብሊክ ተጫውተዋል። ዛሬ ላትቪያና ካናዳ በወንዶቹ የመረብ ኳስ ውድድር ተገናኝተዋል። የወንዶቹም የሴቶቹም የጀልባ ውድድርም ተካሂዷል። የአስር ሜትር ርቀት የወንዶቹ ኢላማ ተኩስ ማጣሪያ የውሃ ላይ ኳስ ግጥሚያ በሴርቢያና ግሪክ ተፈጽሟል። በሻምላ የወንዶቹንና ሴቶቹን ማጣሪያ ጃፓንና ፓናማ አድርገዋል። የቻይናና ጣሊያንም ሴቶች የመረብ ኳስ ግጥሚያ የመጀመሪያ ዙር የምድብ ግጥሚያቸውን አከናውነዋል። በየቀኑ የበርካታ አይነት ውድድሮች ናቸው የሚካሄዱት። አሁንም ይህን ፕሮግራም እያቀረብን ባለንበት ሰዓት እየተካሄዱ ያሉ የማጣሪያና ፍጻሜ ውድድሮች በመካሄድ ላይ ይገኛሉ። እስከ ዛሬ በተካሄዱ ልዩ ልዩ አይነት የስፖርት ውድድሮች ደግሞ የሜዳሊያ ሰንጠረዡን እየመራች ያለችው ዩናይትድ ስቴትስ ናት። በጠቅላላው ካገኘቻቸው 12 ሜዳሊያዎች 3ቱ የወርቅ፣ 5ቱ የብርና 4ቱ የነሐስ ናቸው። ሁለተኛዋ ቻይናም 3 የወርቅ አላት፣ 2 የብርና 3 ነሐስ ማግኝታለች። በድምሩ 8። ሦስተኛዋ አውስትሬሊያ ስትሆን እርሷን በጠቅላላው 6 ሲኖራት 3ቱ የወርቅ ናቸው፣ 3 የነሐስ አግኝታለች። ኦሊምፒኩን በዚሁ ነው። ለቀሪዎቹ የእግር ኳስና ሌሎች የሀገር ውስጥ ስፖርት ዜናዎች ገዛኸኝ ጽዮን መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ከ17 ዓመት በታች የአፍሪካ ወጣቶች እግር ኳስ ማጣሪያ በሳምንቱ መጨረሻ በተለያዩ የአህጉሩ ከተሞች ተካሂደዋል። የኢትዮጵያ ወጣት ብሔራዊ ቡድን የግብጽ አቻውን ካይሮ ላይ 3-1 አሸንፎ ተመልሷል። ከሁለቱ አገሮች እግር ኳስ የእድገት ልዩነት አኳያ ሲታይ የኢትዮጵያ ወጣት ቡድን ያውም ከሜዳው ውጭ ግብጽን ያህል የእግር ኳስ ባላንጣውን 3-1 ማሸነፍ ለበርካታ እግር ኳስ አፍቃሪዎች እጅግ አስደሳች ዜና ነው። ለተጫዋቾችና ለአሰልጣኙ አጥናፉ አለሙም ታላቅ ስኬት ነው። ጨዋታው እንደተጀመረ ባለሜዳው የግብጽ ወጣት ቡድን ተጭኖ በመጫወት ቀድሞ አንድ ግብ አስቆጥሮ ነበር። የኢትዮጵያ ወጣት ቡድን ጨዋታውን ተቆጣጥሮና በመልሶ ማጥቃት ጫላ ሲታና አቡበከር ናስር አከታትሎ 2 አግብተው ለረፍት ወጥተዋል። የኢትዮጵያ ወጣት ቡድን ጨዋታው ሊጠናቀቅ አካባቢ ሚልኪያስ መኮንን 4 ተከላካዮችን አታሎ በማለፍ ግብ ጠባቂውንም ሳይቀር ግራ አጋብቶ በ3ኛ ጎል አስደንግጧል። በተጋጣሚ ሞራል ላይም ቀዝቃዛ ውሃ አፍሶበታል።
ልጆቹ የነገርኳቸውን አንድም ሳያስቀሩ በሜዳው ላይ ተግባር አድርገው አንጀቴን አርከውታል ያሉት አሰልጣኝ አቶ አጥናፉ አለሙ የመልሱ ጨዋታ ተብለው እንደተጠየቁት እንዲህ መልሰዋል።
እነሱ ደግሞ እኛን ዝቅ ማድረግና ሁሉም ተጨመ መንጣት ወደፊት እንደሚቻለው ለኛ ለካውን ከራካክ ጥሩ አጋጣሚ ፈጥሯል ያሉት ግን ተጠቀም ነበር። ለምን ከተማው ዘቀና ደቃ ለኛ እንግዲህ በጣም የሚዘጋጅን ቁጥ በዘካታ ጎናችን ላይ በጣም ጠንክረን ልንሰራ ይገባል። ይግብ ጨዋታው አለቀም የምንለው አይደለም። አሁንም ጠንክረን መስራት የሚጠበቅብን ይሆናለን።
አሸንፈናል ብለን አንዘናጋም። ተጠይቀን በመጫወት ውጤታችንን በተጨማሪ ዜና አረጋግጠን ወደ ቀጣዩ ማጣሪያ እንሸጋግራለን ብለዋል አቶ አጥናፉ። የመልሱ ጨዋታ ከሁለት ሳምንት በኋላ በድሬዳዋ ወይም በሐዋሳ ስቴዲየም ይደረጋል። ሌላው እግር ኳስ ዜና ወደ አውሮፓ ያሸጋግረናል። በእንግሊዝ ፕሪምየር ሊግ የፕሪምየር ሊጉ ሻምፒዮን ሌስተር ሲቲ እና ለኤፍኤ ዋንጫ አሸናፊው ማንቸስተር ዩናይትድ ትናንት ለኮሚኒቲ ሼልድ ዋንጫ ተጫውተዋል። ማንቸስተር ዩናይትድ 2-1 በማሸነፍም የኮሚኒቲ ሼልድ ማለትም የማህበረሰብ ጋሻውን አውጥቷል። ዲን ጃርዝ እና ኢብራሂሞቪች ለማንቸስተር ዩናይትድ ሲያስቆጥሩ ሌስተር ከባዶ መሸነፍ የዳነባትን ጎል ጂም ቫርዲ አግብቷል። ሌሎች በሳምንቱ መጨረሻ የተደረጉ የቅድመ ውድድር ጨዋታዎችም ተካሂደዋል። አርሴናል ማንቸስተር ሲቲን 3-2 ሲረታ፣ ጁቬንቱስ ዌስትሃም ዩናይትድን 2-2 አሸንፏል። ቀደም ባለ ጨዋታ ሊቨርፑል የዓለማችን ታላቅ ክለብ ባርሴሎናን 4-0 መርታቱ ከሳምንቱ መነጋገሪያ ቢሆንም የባርሳ ደጋፊዎች ግን ጨዋታው የወዳጅነት በመሆኑ አያስጨንቀንም እያሉ ነው። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እሰናበታለሁ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ተከታዩ ዝግጅት አፍሪካ ነክ ርዕሶች ነው።
በያዝነው ሳምንት ቦኮ ሐራም የሚባለው የሁከት ቡድን መሪዎች ነን የሚሉ ሁለት ሰዎች የሚያወጧቸው መግለጫዎች ተሰምተዋል። ይህ ክስተት በአመራር ውስጥ መከፋፈል እንዳለ የሚያሳይ ሲሆን በሰሜን ምስራቅ ናይጄሪያና በቻድ ሐይቅ አካባቢ ወደ ግጭት መባባስ ሊያመራ ይችላል የሚል ስጋት አሳድሯል። ለአሜሪካ ድምፅ ከቺካ ኦዱዋ የተላከ ዘገባ አለን። አዳነች ፍሳይ ታቀርበዋለች።
እስላማዊ መንግስት ነኝ የሚለው ጽንፈኛ እስላማዊ ቡድን በሳምንታዊው የድረ ገጽቱም ባወጣው መግለጫ አቡ ሙሳብ አልባርናዊ የተባለውን ሰው በቦኮ ሐራም ገዥነት መሰየሙን አስታውቋል። መግለጫው አቡበከር ሻካው መተካቱን በግልጽ ባያስታውቅም አዲሱ መሪ እሱ እንደሆነ ያመለክታል። ሻካው ለ7 ዓመታት ያህል ቦኮ ሐራም ሲመራ ቆይቷል። ሰሃራ ሪፖርተርስ በተባለው ክልላዊ የዜና አገልግሎት መሰረት አልባርናዊ ሻካውን የሚነቅፍ መግለጫ አውጥቷል። ሻካው ነኝ ያለ ሰው ደግሞ በድምፅ ባወጣው የ10 ደቂቃ መግለጫ የመፈንቅለ መንግስት ሙከራ ብሎታል። በድምፅ የተቀረጸው መግለጫ ለአጭር ጊዜ ዩቱብ ላይ ከወጣ በኋላ ተነስቷል። ሻካው አሁንም የቦኮ ሐራም መሪ ነኝ ካለ በኋላ የረጅም ጊዜ የቡድኑ አባል የሆነው አልባርናዊ ግጭት ለማቀጣጠል እየሞከረ ነው ብሏል። ካሊድ አልዩ የተባሉ ናይጄሪያ ውስጥ የእስላማዊ ድርጅቶችን ያቀፈ አካል ባለስልጣን የሻካው አነጋገር የተዳከመ መሆኑን ያሳያል ብለዋል።
ሻካው በጣም ግራ ስለተጋባ የድክመት ምልክት እየታየበት ነው። የታሪኩ ሁሉ ማክተሚያ ሳይሆን አይቀርም። ሁለተኛ ደግሞ የሽንፈት ምልክት ነው። እንደ ድሮው ስልጣን የሌለው መሆኑንና የአማጽያኑን ድርጅት ሊቆጣጠር አለመቻሉንም ያመለክታል።
አልዩ አያይዘውም ቦኮ ሐራም የናይጄሪያ ወታደራዊ ኃይል በከፈተበት የማጥቃት ዘመቻ እየተጎዳ መሆኑን አስገንዝበዋል። ቦኮ ሐራም በሀገሪቱ ሰሜን ምስራቅና በአካባቢው ባሉት የጎረቤት ሀገሮች ድንበሮች ላይ ጥቃት ማካሄዱን ቢቀጥልም ይቆጣጠራቸው ከነበሩት ግዛቶች አብዛኞቹን አጥቷል ይላሉ። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ሻካውን ከስልጣን ገለል በማድረግ የቦኮ ሐራምን ገጽታ ለማሻሻል እየሞከረ ሊሆን ይችላል። ይሁንና በአልባርናዊና ሻካው መካከል የተፈጠረው የስልጣን ሽሚያ ወደ ግጭት መባባስ ሊያመራ ይችላል የሚል ስጋት እንዳለ ካሊድ አልዩ ገልጸዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ያስተናገድናችሁ እኔ አዲሱ አበበና
እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። Thank you.